ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በአዲሱ የስርጭት ጊዜና ሞገድ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የጥር 4 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 16.2 ሚሊዮን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት ከእግዚአብሔር እንዲሁም ከወንድሞቻችንና ከእህቶቻችን ጋር ማድረግ ያለብን ግንኙነት እኛ ቀርፋፎች ወይም ሰነፎች በመሆናችን ብቻ መገታት የለበትም፣ ይህንን ተግባራዊ እንድናደርግ ዛሬ ተጠርተናል ማለታቸው ተገልጿል። የዛሬውን የአርብ ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከሚቀጥለው ሰኞ ማለትም ከጥር 7 ቀን እስከ ጥር 14 ቀን 2010 ዓ.ም ድረስ ለሰባት ቀናት ያህል ማለት ነው 22ኛውን ሐዋርያዊ ጉብኝታቸውን ለማድረግ ወደ ላቲን አሜሪካ ሀገራት ወደ ሆኑት ወደ ቺሊና ፔሩ እንደሚጓዙ ይታወቃል። በዚሁ ልዩ ዝግጅት ርዕሰ ሊቃነ ጳጳሳት ፍራንቺስኮ ቀደም ሲል ያደረጓቸውን ጉብኝቶች በሁለት ክፍል በመክፈል ወደ እናንተ እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅት በቀዳሚነት እመመራው እኔው ዮሐንስ መኮንን ከመብራቱ ኃይለ ጊዮርጊስ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን።
በትውልድ አርጀንቲናዊ የሆኑት ካርዲናል ጆርጆ ማሪዮ በርጎሊ በመጋቢት 13 2013 ዓ ም 266ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው በተመረጡበት ወቅት በ13ኛው ክፍለ ዘመን የኖረውና የድሆች አባት በመባል የሚታወቀው እንዲሁም የፍራንቺስካውያን ማኅበር መሥራች የነበረው ቅዱስ ፍራንቺስኮ በሕይወት ዘመኑ ለድሆች ባሳየው ትሕትና፣ ክብር፣ ፍቅርና ልገሳ እርሳቸው በጣም ከሚያደንቋቸው የካቶሊክ ቤተክርስቲያን ቅዱሳን አንዱ በመሆን የተነሳ እርሳቸውም ይህንን የቅዱስ ፍራንቺስኮን አብነት በመከተል በጵጵስናቸው ዘመን ለድሆች፣ ለስደተኞች፣ በዝቅተኛ ደረጃ ለሚኖሩ የማኅበረሰብ ክፍሎች በአጠቃላይም በዓለም ዙሪያ እኩልነትና ፍትሐዊ ተጠቃሚነት እንዲኖር በማሰብ የቅዱስ ፍራንቺስኮን ስም የጵጵስናቸው ዘመን መጠሪያ እንዲሆን በማድረግ ርዕሰ ሊቃነ ጳጳሳት ፍራንቺስኮ የሚለውን መጠሪያቸው እንዲሆን መምረጣቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ የካቶሊክ ቤተ ክርስቲያን ሊቃነ ጳጳሳት ሆነው ከተመረጡ በኋላ በአራት ዓመት ውስጥ ብቻ በጣሊያን ውስጥና ከጣሊያን ውጪ 21 ሐዋርያዊ ጉብኝት ማድረጋቸው የሚታወቅ ሲሆን በእነዚህ ሐዋርያዊ ጉብኝታቸው ደግሞ በርካታ የካቶሊክ ምዕመናን ከሚገኙበት የዓለማችን ክፍሎች አንስቶ እስከ 900 ያህል ብቻ የካቶሊክ ምዕመናን የሚገኙበትን አዘርባጃን ድረስ በመሄድ የሰላምና የእርቅ መልእክታቸውን ማስተላለፋቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ከጣሊያን ውጪ የመጀመሪያውን ሐዋርያዊ ጉብኝት ለማድረግ ወደ ብራዚል ነበር ያቀኑት። እንደ ጎርጎሮሳውያኑ የቀን አቆጣጠር ከሐምሌ 22 እስከ 29 ቀን 2013 ዓመተ ምህረት ድረስ በብራዚል ዋና ከተማ ሪዮ ዲ ጄኔይሮ በተከበረው 28ኛው የዓለም የካቶሊክ ወጣቶች ቀን በተከበረበት ወቅት የመጀመሪያውን ሐዋርያዊ ጉብኝታቸውን ለማድረግ ወደ ብራዚል ማቅናታቸው ይታወሳል። በጉብኝታቸውም ወቅት በወቅቱ የብራዚል ርዕሰ ብሔር በነበሩት በዲልማ ሩሴፍ ደማቅ አቀባበል የተደረገላቸው ሲሆን በወቅቱም በብራዚል ኮፓካባና በተባለው ስፍራ በሚገኘው ውብ በሆነ የባህር ዳርቻ አመሻሹ ላይ ለተሰበሰቡት 3.5 ሚሊዮን ወጣቶች ባደረጉት የመጀመሪያ ንግግር ወጣቶች ፓርት ታይም ክርስቲያንስ፣ ሲመቻቸው ብቻ ክርስቲያን የሚሆኑ ሳይመቻቸው ደግሞ ከቤተ ክርስቲያን የሚጠፉ ወይም ደግሞ ገሚሱን ሕይወታቸውን ለዓለም ገሚሱን ደግሞ ለቤተ ክርስቲያን የሚሰጡ ክርስቲያኖች አይነት መሆን እንደሌለባቸው አሳስበው፣ ነገር ግን ወጣቶች ሙሉ ትርጉም ያለው ሕይወት እንዲኖሩ አደራ ማለታቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ ሁለተኛውን ሐዋርያዊ ጉብኝታቸውን እንደ ጎርጎሮሳውያኑ የቀን አቆጣጠር ከግንቦት 24 እስከ ግንቦት 26 2014 ዓ.ም ድረስ ለማድረግ ወደ እስራኤል፣ ወደ ዮርዳኖስና ወደ ፍልስጤም ማቅናታቸው ይታወሳል። በዚሁ የሦስት ቀን ጉብኝታቸው በቅድሚያ ከዮርዳኖስ ንጉሥ አብደላ ሁለተኛ ጋር ተገናኝተው ከተነጋገሩ በኋላ በአማን በሚገኘው ዓለም አቀፍ ስቴዲየም ለተሰበሰቡ ምዕመናን መሥዋዕተ ቅዳሴን አሳርገዋል። ወደ እስራኤል በማቅናት ከእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ነታንያሁ ጋር ከተገናኙ በኋላ በምዕራብ ጋዛ የሚገኘውን በተለያዩ የአሸባሪዎች ጥቃት ነፍሳቸውን ያጡ ሰዎች የተቀበሩበትን የመታሰቢያ ሐውልት ጎብኝተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ይህንን በእስራኤል በዮርዳኖስና በፍልስጤም ያደረጉትን ሁለተኛውን ሐዋርያዊ ጉብኝታቸውን ያጠናቀቁት ከፓትርያርክ በርተለሜዎስ ቀዳማዊ ጋር ከተገናኙ በኋላ ሲሆን በግንኙነታቸውም ወቅት በሁለቱ አብያተ ክርስቲያናት ማለትም በኦርቶዶክስና በካቶሊክ አብያተ ክርስቲያናት መካከል ያለውን ግንኙነት በውይይት ለማጠናከር ከተስማሙ በኋላ እንደነበረም ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሶስተኛውን ሐዋርያዊ ጉብኝታቸውን እንደ ጎርጎሮሳውያኑ የቀን አቆጣጠር ከሐምሌ 14 እስከ 18 2014 ዓመተ ምህረት ለማድረግ ወደ ደቡብ ኮሪያ ማቅናታቸው ይታወሳል። ቅዱስነታቸው በደቡብ ኮሪያ እንደደረሱ በወቅቱ የሀገሪቷ ርዕሰ ብሔር በነበሩት ፓርክ ጌሁን ሄይ ደማቅ የሆነ አቀባበል ተደርጎላቸው የነበረ ሲሆን በወቅቱ በሴዮል በሚገኘው ብሔራዊ ቤተ መንግሥት ለተሰበሰቡት የሀገሪቷ ባለሥልጣናት ባደረጉት ንግግር እኔ ወደ ደቡብ ኮሪያ የመጣሁት በኮሪያ ባሕረ ሰላጤ ሰላምና እርቅ ይወርድ ዘንድ እንድታስቡ ነው ብለው እንደነበር የሚታወስ ነው። በዚሁ የአምስት ቀናት ሐዋርያዊ ጉብኝታቸው ወቅት በሴዮል ይከበር በነበረው ስድስተኛው የኤሽያ አህጉር የካቶሊክ ወጣቶች ቀን ላይ መሳተፋቸው ይታወቃል። ከ50 ሺህ በላይ የሚገመቱ ወጣቶች በተገኙበት ቅዱስነታቸው ባሳረጉት መሥዋዕተ ቅዳሴ ላይ ወጣቶች ድህነትን የሚያስከትሉ እና ሥራ አጥነትን የሚያባብሱ አዳዲስ ኢሰብአዊ የሆኑ የኢኮኖሚ ጽንሰ ሐሳቦችን ወጣቶች መቃወም እንደሚገባቸው አበክረው ማሳሰባቸው ይታወሳል።
ርዕሰ ሊቃነ ጳጳሳት አራተኛውን ሐዋርያዊ ጉብኝታቸውን እንደ ጎርጎሮሳውያኑ የቀን አቆጣጠር በመስከረም 21 2014 ዓ.ም ለማድረግ የአልባንያ ዋና ከተማ ወደ ሆነችው ቲራና የአንድ ቀን ሐዋርያዊ ጉብኝት ለማድረግ ወደዚያው ባቀኑበት ወቅት በአልባንያው ርዕሰ ብሔር ቡጃር ኒሻን ደማቅ አቀባበል ተደርጎላቸው እንደነበረ ይታወሳል። ቅዱስነታቸው በወቅቱ ባደረጉት ንግግር በዚህ አጠር ያለ ጉብኝት የአልባንያን ቤተ ክርስቲያን በእምነት ለማጠንከርና ሕዝቡ ባለፈው ሥርዓቶች ወቅት ለነበረው ርዕዮተ ዓለማዊ አስተሳሰብ አልበገርም ማለቱን ብርታቱንም ለማየትና ለዚሁም ብርታት ምስክርነቴን ለመስጠት ነው እዚህ የተገኘሁት ማለታቸውም ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አምስተኛውን ሐዋርያዊ ጉብኝታቸውን እንደ ጎርጎሮሳውያኑ የቀን አቆጣጠር በኅዳር 25 2014 ዓመተ ምሕረት ለማድረግ ወደ ፈረንሳይ ዋና ከተማ ፓሪስ ማቅናታቸው ይታወሳል። በዚያው በነበራቸው የአራት ሰዓታት ቆይታ እንደነበረ የተገለጸ ሲሆን ከዚያም በኅዳር 25 ቀን 2014 ዓመተ ምሕረት በወቅቱ በፈረንሳይ ስትራስቡርግ ተብሎ በሚጠራው ከተማ ይካሄድ የነበረውን የአውሮፓ ፓርላማ ስብሰባ ተካፍለው የነበረ ሲሆን በወቅቱም በዚያው በአውሮፓ ፓርላማ ጉባኤ ላይ ባደረጉት ንግግር በስደተኞች ላይ የሚደረገው ኢሰብአዊ ድርጊት እንዲቆም መስራት እንደሚገባቸው አበክረው ገልጸው ለሰራተኞች የተሻለ የሥራ ሁኔታ እንዲፈጥሩ እንዲሁም ሥራ አጥነትን ለመቅረፍ እንዲሰሩ ጥሪ ማድረጋቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ ስድስተኛውን ሐዋርያዊ ጉብኝታቸውን ለማድረግ እንደ ጎርጎሮሳውያኑ የቀን አቆጣጠር በኅዳር 28 2014 ዓ.ም ወደ ቱርክ ዋና ከተማ እስታንቡል መሄዳቸው የሚታወቅ ሲሆን በዚያም በቱርኩ ርዕሰ ብሔር ሴፕ ጣይብ ኤርዶጋን ደማቅ አቀባበል የተደረገላቸው ሲሆን በብሔራዊ ቤተ መንግሥት ተገኝተው በተለያዩ ጉዳዮች ላይ መምከራቸውም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባደረጉት ንግግር ቱርክ የአክራሪነት ጽንሰ ሐሳቦችን ለመቃወም በተለይም በተለያዩ የሃይማኖት ተቋማት መካከል ውይይት ይደረግ ዘንድ መንገዱን መክፈት እንደሚገባት መናገራቸው የታወቀ ሲሆን በተጨማሪም በመካከለኛው ምስራቅ ሰላም ይፈጠር ዘንድ ቱርክ የበኩሏን ሚና እንድትጫወት አደራ ማለታቸውም ይታወሳል። ከዚያም የቁስጥንጤንያው ፓትርያርክ ከሆኑት በርተለሚዎስ ቀዳማዊ በተገኙበት መስዋዕተ ቅዳሴን ካሳረጉ በኋላ ወደ ቫቲካን መመለሳቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰባተኛውን ሐዋርያዊ ጉብኝታቸውን ለማድረግ እንደ ጎርጎሮሳውያኑ የቀን አቆጣጠር ከጥር 13 ቀን እስከ 19/2015 ዓ.ም. ድረስ ስሪላንካንና ፊሊፒንስ በቅደም ተከተል ለመጎብኘት ወደዚያው ማቅናታቸው ይታወሳል። ከጥር 13 ቀን እስከ 15/2015 ዓ.ም. ድረስ በስሪላንካ ቆይታ ማድረጋቸው የሚታወስ ሲሆን በዚያው የሚገኙትን በእመቤታችን ቅድስት ድንግል ማርያም ስም የተሰየሙትን ሁለት ታላላቅ የተቀደሱ የንግደት ስፍራዎችን መጎብኝታቸው ይታወቃል። ቅዱስነታቸው በመቀጠል ወደ ፊሊፒንስ አቅንተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጎርጎሮሳውያኑ የቀን አቆጣጠር በ1970 ዓመተ ምሕረት በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሆኑትን ብፁዕ ጳውሎስ ስድስተኛ በመቀጠልም ደግሞ አሁንም እንደ ጎርጎሮሳውያኑ የቀን አቆጣጠር በ1981ና በ1995 ዓመተ ምሕረት በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ዮሐንስ ጳውሎስን ተከትለው በፊሊፒንስ ሐዋርያዊ ጉብኝት ያደረጉ ሦስተኛው የካቶሊክ ቤተ ክርስቲያን ሊቃነ ጳጳሳት ናቸው። ይህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፊሊፒንስ አድርገውት የነበረው ስድስተኛው ሐዋርያዊ ጉብኝት በካቶሊክ ሊቀ ጳጳሳት በዓለም ዙሪያ እስካሁን ድረስ ከተደረጉ ሐዋርያዊ ጉብኝቶች ሁሉ ይህ እርሳቸው በፊሊፒንስ ያደረጉት ሐዋርያዊ ጉብኝት በታሪክ ውስጥ ከፍተኛ ስፍራን የሚሰጠው ሲሆን ይህም የሆነበት ምክንያት በወቅቱ እርሳቸው በማኒላ ያደረጉትን ንግግርና ያሳረጉትን መስዋዕተ ቅዳሴ ለመከታተል ከስድስት እስከ ሰባት ሚሊዮን የሚጠጋ ሕዝብ በስፍራው በመታደሙ የተነሳ ነው።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ ስምንተኛውን ሐዋርያዊ ጉብኝታቸውን ለማድረግ እንደ ጎርጎሮሳውያኑ የቀን አቆጣጠር በሰኔ 6 2015 ዓ ም ወደ ቦስኒያ ሄርዘጎቪና ማቅናታቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘጠነኛውን ሐዋርያዊ ጉብኝታቸውን ለማድረግ እንደ ጎርጎሮሳውያኑ የቀን አቆጣጠር ከነሐሴ 5 እስከ 13/2015 ዓመተ ምሕረት ለማድረግ ወደ ቦሊቪያ፣ ኤኳዶር እና ፓራጓይ በቅደም ተከተል አቅንተው ነበር። በቅድሚያ በቦሊቪያ ባደረጉት ጉብኝት በርዕሰ ብሔሩ ሄቮ ሞራሌስ ደማቅ አቀባበል ተደርጎላቸው የነበረ ሲሆን በወቅቱ ቅዱስነታቸው ባደረጉት ንግግር መንግሥት ሙስናን እንዲዋጋ፣ ሁሉንም ዜጎች ተጠቃሚ ማድረግ የሚችል ኢኮኖሚያዊ ሥርዓት እንዲገነባ ጥረት እንዲያደርግ፣ ለወጣቶች የሥራ ዕድል መፍጠር እንዳለበት ቅዱስነታቸው ጥሪ አድርገዋል። ቅዱስነታቸው በመቀጠልም በኤኳዶር ባደረጉት ጉብኝት በሀገሪቷ ርዕሰ ብሔር ራፋኤል ኮሪያ አቀባበል ተደርጎላቸው ነበር። ቅዱስነታቸው በወቅቱ ባደረጉት ንግግር ኤኳዶር እያስመዘገበች ያለችውን ከፍተኛ ኢኮኖሚያዊ እድገት እንደሚያደንቁ ገልጸው ሕገ መንግሥታችሁ የሁሉንም ዜጋ መብት የሚያከብር፣ የተፈጥሮ ሀብት እንዲጠበቅ የሚያስገድድ፣ የተለያዩ የሲቪል ማኅበራት በተለያዩ ሀገራዊ ጉዳይ ላይ የሚሳተፉባት ሀገር መሆኗን በማውሳት አድናቆታቸውን መግለጻቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቼስኮ 10ኛውን ሐዋርያዊ ጉብኝታቸውን እንደ ጎርጎሮሳውያኑ የቀን አቆጣጠር ከመስከረም 19 እስከ መስከረም 27 2015 ዓ.ም ለማድረግ ወደ ኩባና ከዚያም በመቀጠል ወደ አሜሪካ መጓዛቸው ይታወቃል። በዚያም ከሀገሪቱ ባለሥልጣናት ጋር በሐቫና ቆይታ አድርገው የነበረ ሲሆን በሀገሪቷ ከሚገኙ የካቶሊክ ጳጳሳት ካህናት ደናግላንና ምእመናን ጋር ተገናኝተው በጋራ ጸሎት ማድረጋቸው ይታወቃል። እንደ ጎርጎሮሳውያኑ የቀን አቆጣጠር በመስከረም 23 2015 ዓ.ም ወደ ዋሽንግተን ዲሲ በማቅናት በዚያም በወቅቱ የአሜሪካ ርዕሰ ብሔር በነበሩት ከባራክ ኦባማ ጋር በዋይት ሃውስ ተገናኝተው እንደነበረም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዋይት ሃውስ ያደረጉት ጉብኝት ከዚህ ቀደም እንደ ጎርጎሮሳውያኑ የቀን አቆጣጠር በ1979 ዓ.ም በወቅቱ የአሜሪካ ርዕሰ ብሔር የነበሩት ጂሚ ካርተርና በወቅቱ የካቶሊክ ቤተ ክርስቲያን ሊቃነ ጳጳሳት በነበሩት ዮሐንስ ጳውሎስ ሁለተኛ፣ ቀጥሎም እንደ ጎርጎሮሳውያኑ የቀን አቆጣጠር በ2008 ዓ.ም በወቅቱ የአሜሪካ ርዕሰ ብሔር በነበሩት ጆርጅ ደብልዩ ቡሽና በወቅቱ የካቶሊክ ቤተ ክርስቲያን ሊቃነ ጳጳሳት በነበሩት በቤኔዲክት 16ኛ ጋር ከተደረገው ግንኙነት በመቀጠል በሦስተኛነት ዋይት ሃውስ የተደረገ ግንኙነት እንደሆነ ከታሪክ ለመረዳት ይቻላል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በወቅቱ በአሜሪካ ኮንግረስ ፊት በመቅረብ ንግግር ማድረጋቸውም ይታወሳል። ቅዱስነታቸው በወቅቱ ባደረጉት ንግግር እንደገለጹት የእናንተ ተግባር ልክ ሙሴ ለእስራኤላውያን ሕዝብ ያደረገው ዐይነት ተግባር እንዲሆን አደራላለሁ ብለዋል። በመጀመሪያ ሙሴ የእስራኤልን ሕዝብ በበረሃ አንድነታቸውን ጠብቆ የሚበሉትንና የሚጠጡትን እንዳያጡ ተንከባክቦ ወደ ተስፋይቱ ምድር እንደመራቸው ሁሉ እናንተም በተመሳሳይ መንገድ የእናንተን ሕዝባችሁን በሙሉ በአንድነትና በሰላም መምራት ይኖርባችኋል ማለታቸውም ይታወሳል። በሁለተኛ ደረጃ ሙሴ የእስራኤልን ሕዝብ አንድነታቸውን ጠብቆ የሚበሉትንና የሚጠጡትን እንዳያጡ በመንከባከብ ብቻ ሳይሆን ወደ ተስፋይቱ ምድር የመራቸው፣ ነገር ግን በተመሳሳይ መልኩ ሕዝቡ ከእግዚአብሔር ጋር የነበረው ግንኙነት እየጠነከረ እንዲሄድ ከፍተኛ ጥረት እንዳደረገ ሁሉ እናንተም ልክ እንደ ሙሴ ሕዝባችሁ ከእግዚአብሔር ጋር ያለውን ግንኙነት እያጠናከረ ይሄድ ዘንድ ሁኔታዎችን ማመቻቸት ይኖርባችኋል በማለት ጥሪ ማቅረባቸው ይታወሳል። ቅዱስነታቸው በማግስቱ ማለትም በመስከረም 25 2015 ዓ.ም በተባበሩት መንግሥታት ድርጅት ጽሕፈት ቤት በመገኘት ንግግር ማድረጋቸው ይታወሳል። በወቅቱ ቅዱስነታቸው ባደረጉት ንግግር እንደገለጹት በአሁኑ ወቅት በዓለማችን ላይ ያለው የኢኮኖሚ መዋቅር በጣም ብዙ የሚባሉ የዓለማችን አገራትን ያገለለና ተጠቃሚ ያላደረገ መሆኑ እንደሚያሳስባቸው ገልጸው በዚህም ምክንያት ሕዝቦች ለሕገ ወጥ ዝውውር፣ የሰው ልጆች ክብር የሆነው የአካል ክፍላቸው በሕገ ወጥ ሰዎች እንደ ሸቀጣ ሸቀጥ መነገድ መጀመሩ፣ በሕፃናት ልጆች ላይ የሚደርሰው ወሲባዊ ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱ እንዳሳሰባቸው ገልጸው ሰዎች ለአስገዳጅና ነፃ ለሆነ የጉልበት ሥራ መዳረጋቸው፣ ብዙ ሴቶች እህቶቻችን ለወሲብ ንግድ መዳረጋቸው፣ የአደንዛዥ እጽ ተጠቃሚ ወጣቶች መበራከታቸው፣ የጦር መሳሪያ ንግድ ከጊዜ ወደ ጊዜ እየተፋፋመ መምጣቱ፣ አሸባሪዎች በዓለማችን ላይ የደቀኑት አደጋ እየበረከተ መሄዱ፣ የተቀናጀ ዓለም አቀፍ ይዘት ያላቸው ወንጀሎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው፣ እነዚህንና እነዚህን የመሳሰሉ በርካታ ስጋቶች በአሁኑ ወቅት በዓለማችን ላይ መደቀናቸውን አስታውሰው እዚህ የተሰበሰባችሁ የዓለም ሕዝብ ተወካዮች ለእነዚህ አንገብጋቢ ጉዳዮች አፋጣኝ ምላሽ መስጠት ይኖርባችኋል በማለት መናገራቸውም ይታወሳል።
ክቡራንና ክቡራን አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከሚቀጥለው ሰኞ ማለትም ከጥር 7 እስከ 14 ቀን 2010 ዓመተ ምህረት ድረስ ለሰባት ቀናት ያህል ማለት ነው 22ኛውን ሐዋርያዊ ጉብኝታቸውን ለማድረግ ወደ ላቲን አሜሪካ ሀገራት ወደ ሆኑት ወደ ቺሊና ፔሩ እንደሚጓዙ ይታወቃል። ቀደም ሲል ያሰማናችሁ ይህንን የርዕሰ ሊቃነ ጳጳሳት ፍራንቺስኮስ 22ኛውን ሐዋርያዊ ጉብኝት አስመልክተን ያዘጋጀነውን ልዩ ዝግጅት ነበር። አብራችሁን በመሆን ዝግጅቶቻችንን ስለተከታተላችሁ እያመሰገንን የዚህን ዝግጅት ቀጣዩን ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ.